Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በኢትዮጵያ የተከሰተው ድርቅ በሚሊዮኖች የሚቆጠሩ ሕጻናትን ሕይወት አደጋ ላይ መጣሉን የሕጻናት አድን ድርጅት ገለጸ።
And what we're urging now the international community is to come forward, because what we have here in Ethiopia right now is a government that
እያሳሰብን ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው።
የአየር ንብረት መዛባት ያስከተለው ኤልኒኞ ድርቅ ብቻ ሳይሆን ጎርፍም ያመጣ ነው። በሳምንቱ መጨረሻ በሞያሌ ከተማና አካባቢዋ የጣለ ዝናብ በሰው ህይወትና በንብረት ላይ ጉዳት አድርሷል።
ከሜጋ ሞያሌ የሚወስደውን መንገድ እየሰራ ያለው የህንዱ ጄምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል።
በሌላ ዘገባችን አንድ የአይን እይታ ችግር ያለበት ወጣት ለችግሩ የቴክኖሎጂ መፍትሄ አበጅቷል። እናስተዋውቃችኋለን።
Think and Zoom እጆቻችን ነፃ ሆነው ሩቅና ደቃቅ ነገሮችን በቅርበት ለመመልከት እንድንችል ይረዳናል።
የሳምንቱ የስቱዲዮ እንግዳችን ደግሞ ዘሪቱ ከበደ ናት። ዛሬ ስለ ግል ኑሯ ታካፍለናለች።
ያው ከሚገባይ በላይ በጣም ቆንጆዬና ደስ የሚሉ ብርት ብርት ያሉ ልጆች አሉኝ። ባሌም በጣም ጥሩ አባት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብሩንዲ ውስጥ ትናንት ሰኞ ማታ ታጣቂዎች በገበያ ውስጥ በከፈቱት ተኩስ ቢያንስ 5 ሰዎች ተገድለው ሌሎች 6 ሰዎች መቁሰላቸውን የሀገሪቱ ባለስልጣናት ተናገሩ። የምስራቃዊዋ ጊሩሲ ከተማ ነዋሪዎች ሲናገሩ 7 ሰዎች ገበያ ውስጥ እየሮጡ ከተታኮሱ በኋላ አምልጠዋል ብለዋል። 5 ሰዎች መታሰራቸውን ለአሜሪካ ድምጽ የገለጹት የሪዮ ክፍለ ሀገር ባለስልጣናት ሌሎች ተጠርጣሪዎች ደግሞ በታንዛኒያ አቅጣጫ ሸሽተው አምልጠዋል ብለዋል። በደቡባ ሙጋሳ ከተማም ትናንት ማታ ተኩስ መሰማቱ የተረጋገጠ ሲሆን ለጥያቄ የታሰሩ ሰዎች እንዳሉ ተጠቁሟል። በሶሪያ የሰላም ጉዳይ ከነገ ረቡዕ ጀምሮ አዲስ የውይይት ዙር ጄኔቫ ላይ ለመጀመር ዝግጅት እየተደረገ ባለበት ሁኔታ ሀገሪቱ ውስጥ ያለው ሁከት እየበረታ መጥቷል። የመንግስቱ ኃይሎችና አጋሮቻቸው አሌፖ ላይ ከተቃዋሚዎች ጋር እየተታኮሱ ሲሆን፣ ሆምስ ክፍለ ሀገር ውስጥ ደግሞ በአማጽያኑ በተያዙት አካባቢዎች የሶሪያ አየር ድብደባ ቀጥሏል። የመን ደቡባዊ የወደብ ከተማ አድን ውስጥ ዛሬ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 4 ሰዎች መገደላቸው ተዘግቧል። ይህ የሆነው በመንግስት ወገንተኞቹ ኃይሎችና በሁቲዎች አማጽያን መካከል የተጀመረው የተኩስ አቁም ውል ሁለተኛ ቀኑን በያዘበት በዛሬ ዕለት ሲሆን፣ አልፎ አልፎም ተኩስ እንዳለ ተሰምቷል። በሱዳን የዳርፉር ግዛት የዳርፉርን 5 ክፍለ ሀገራት በአንድ አስተዳደር ስር አዋቅሮ ለማዋሃድ የታቀደ አነታራኪ ህዝበ ውሳኔ በያዝነው ሳምንት ውስጥ እየተካሄደ ነው። እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮ እየተካሄደ ያለው ውጊያ የሸሹ ብዙ ሺህ ህዝቦች ድምጽ መስጠት ያለመቻላቸው ደግሞ በሪፈረንደሙ ላይ ተአማኝነት ብዙ ጥያቄዎችን አስነስቷል። በመጨረሻም የዓለም ምጣኔ ሀብት እድገት ለረጅም ጊዜ ዝግ ብሎ ቆይቷል። ይህ አሳዛኝ ሁኔታ ሊባባስ ይችላል ሲል ዓለም አቀፍ ገንዘብ ድርጅት አስታወቀ። IMF አዲስ ባወጣው መግለጫ የዓለም ምጣኔ ሀብት ሪፖርት በ2 አስረኛ ቀንሶ ወደ 3.3 ከመቶ አውርዶታል። ዩናይትድ ስቴትስ፣ የጃፓንና የአውሮፓ ህብረት ሀገሮች ምጣኔ ሀብቶች እድገት ቀደም ብሎ ከተገመተው በሚብስ መጠን ዝግ ያለ እንደሚሆን የድርጅቱ ተመራማሪዎች ገልጸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ባለፉት 50 አመታት ያልታየ በተባለው በኢትዮጵያ በተከሰተው ድርቅ ሳቢያ ከ6 ሚሊዮን በላይ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የህጻናት አድን ድርጅት Save the Children አስታወቀ። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት አዲስ የተሰየሙት የድርጅቱ ዋና ጸሐፊ Helen Thorning Schmidt ለአሜሪካ ድምጽ ሬዲዮ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ውሃና ምግብ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጸዋል። ህጻናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና እንዲሁም ድርቁን ተከትሎ ለሚከሰቱ የተለያዩ ውሃ ወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማህበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም ዋና ስራ አስፈጻሚው አሳስበዋል። ኪም ሉዊስ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ባለፉት 50 አመታት ያልታየ በተባለው ኢትዮጵያ ባጋጠማት ድርቅ ሳቢያ ከ6 ሚሊዮን በላይ ህጻናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የህጻናት መርጃ ድርጅት Save the Children አስታውቋል። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት የድርጅቱ ዋና ስራ አስፈጻሚ ሄለን ቴኒንግ ሽሚት ለአሜሪካ ድምጽ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ምግብና ውሃ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጠዋል። ህጻናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና ድርቁን ተከትሎ ለሚከሰቱ ውሃ ወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማህበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም አዲሷ የሴቭ ዘ ቺልድረን ዋና ስራ አስፈጻሚ አስታውቀዋል። አሉላ ከበደ ዝርዝሩን ይዟል።
በያዝነው የአውሮፓውያኑ 2016 ዓመተ ምህረት ብቻ ቁጥራቸው ግማሽ ሚሊዮን የሚደርስ የኢትዮጵያ ህጻናት ለከፋ የምግብ እጥረትና የሰውነት መሟሸሽ ይጋለጣሉ ያሉት የዓለም ህጻናት አድን ድርጅት Save the Children ዋና ስራ አስፈጻሚ ለአደጋ የሚጋለጡት ህጻናት ቁጥር ከዚህም ሳይጨምርና ሁኔታው ሳይባባስ አፋጣኝ ምላሽ ያስፈልጋል ሲሉ ለዓለም አቀፉ ማህበረሰብ ጥሪ አሰምተዋል።
And what we're urging now the international community is to come forward. Because what we have here in Ethiopia right now is a government that
እያሳሰብን ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው። ባለፉት 20 አመታት ለዚህ መሰል አደጋዎች ብዙ ገንዘብ እየመደቡ ቢሆንም ችግሩ የበረታና ለብቻቸው ሊወጡ የማይችሉት ነው። ቁጥሩ ከ10 ሚሊዮን በላይ የሚሆን ህዝብም ለከፋ ችግር ተጋልጧል።
ፈጥነን ከተንቀሳቀስን እልቂት ማስቀረት ይቻለናል ይላሉ ዋና ስራ አስፈጻሚዋ።
We still have a chance to prevent this. We have a chance of preventing that an emergency becomes a disaster, but we have to act.
ይህን ለመከላከል የሚያስችል እድል ልናገኝ እንችላለን። ድንገተኛው አደጋ እጅግ ወደ ከፋ ጉዳትና እልቂት ከመለወጡ በፊት ልንከላከለው የሚያስችል እድል አለን። ነገር ግን ሁኔታው የሚጠይቀውን ተግባራዊ እርምጃ አሁኑኑ መውሰድ ይኖርብናል።
በድርቁ ክፉኛ ከተጠቁት አካባቢዎች ወደ አንዱ ወደ ሽንሌ ዞን በመጓዝ የጉዳቱን መጠን የተመለከቱት ሚስ ሄለ ቶየነን ሽሜድ በከፋው ድርቅ ሳቢያ ያላቸውን ያጡ ቤተሰቦችን አግኝተው ማነጋገራቸውንም ጠቁመዋል። ሀቢባ የተባለች አንዲት እመቤት 40 ፍየሎቿ በድርቅ አልቀውባታል፣ 6 ልጆቿ በጠና ረሃብ ታመው ለእንግልትም ተዳርገዋል ነው ያሉት። ደግነቱ ግን እርዳታ ወደምንሰጥበት ማዕከላችን መምጣት በመቻላቸው ሊረዱ ይችላል ያሉት ባለስልጣኗ አሁንም ከፊታችን እየተደቀነ ነው ያሉትን አሳሳቢ አደጋ እንዲህ ይገልጡታል።
And what is so worrying about this is that we can predict that this is going to happen if we don't act now, and it is very clear that even though the Ethiopian government are doing everything they can.
እዚህ ላይ እጅግ በጣም አሳሳቢው ጉዳይ አሁን ማድረግ ያለብንን ፈጥነን ካላደረግን የፈራነው እውን የመሆኑን አይቀርነት እናውቃለንና ነው። ያንጃበበውን አደጋ ለመታደግ የኢትዮጵያ መንግስት የሚችለውን ሁሉ ቢያደርግም እጅግ የከፋና መጠነ ሰፊ በመሆኑ ለብቻቸው ሁኔታውን ሊቀለብሱት አይቻላቸውም።
ንጹህ ውሃ ፍለጋ ብዙ ርቀት መጓዝ የተገደዱ ብዙዎች ስለመሆናቸውና ተያይዞም የውሃ ወለድ በሽታዎች ስጋት ስለመከሰቱ የተጠየቁት ዋና ስራ አስፈጻሚዋ ሲመልሱም
Yeah, this is another issue that when you have hunger and not enough water, you always run the risk of having waterborne diseases. We're trying everything we can to remedy.
Yam lelaw asasabi gudai naw rahabna yewha atrat ballebet hullem lewha weled beshitawoch yemegaletu edil kafetenya naw yewha weled beshita beworashin melk ndai qesekkes bejjugu tret yaderegen naw ህብረተሰቡንም ያስተማርነን ሆኖም በርሃብ የተጠቁና ንጹሃ የተጠሙ አያሌ ሰዎች ባሉበት ውሃ ፍለጋ ብዙ ርቀት መጓዝ የሚገደዱበት ሁኔታ ባለበት የውሃ ወለድ በሽታዎች በወረሽኝ መልክ መከሰት እድሉ በጣም የላቀ ነው።
እልቂቱን ለመታደግ አሁንም ጊዜው አረፈደም ሲሉ ነው ያንጃብበውን አደጋ አሳሳቢነት አጽንኦት በመስጠት የሴቭ ዘ ቺልድረን ዋና ስራ አስፈጻሚ ሄለን ቶይነን ሽሚድ በኢትዮጵያ የተከሰተውን ድርቅና ረሃብ አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ የቋጨት።
ባለፈው እሁድ በሞያሌ ከተማ የጣለ ከባድ ዝናብ በሰውና በሰው ህይወትና በንብረት ላይ ጉዳት አደረሰ። ዝናቡን ተከትሎ በአካባቢው በደረሰ ከባድ ጎርፍ መጥለቅለቅ የሶስት ሰዎች ህይወት መጥፋቱን የአካባቢው የቀይ መስቀል ባልደረባ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሜጋ በመትባል አንስተኛ መንደር አካባቢ ድልድይ እንዲሰራለት ተገድቦ የነበረ ወንዝ ከመጠን በላይ ሞልቶ በንብረት ላይ ጉዳት ማድረሱን ጠቅሶ ገልሞ ዳዊት ተጨማሪ ከናይሮቢ አድርሶናል።
በሞያሌ ከተማ ከባድ ዝናብ ዘንቦ በሰውና በንብረት ላይ ጉዳት አደረሰ። ከቅዳሜ ምሽት እስከ እሁድ ድረስ የዘነበው ዝናብ የሶስት ሰው ህይወት ሲያጠፋ የአካባቢው አርብቶ አደሮች ንብረት ላይ መጠነኛ ጉዳት አድርሰዋል። ዝናቡን ተከትሎ ከተማውን ያጥለቀለቀው ጎርፍ በኢትዮ-ኬንያ ድንበር ላይ ያለውን ድልድይ በማፈራረሱ እስከዛሬ ጧት ድረስ መንገዱ ለተሽከርካሪዎች ክፍት አለመሆኑን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በከተማ ዙሪያ የሚኖሩ አርብቶ አደሮችም ጎርፉ ላሞቻቸውንና አፍየሎቻቸውን እንደወሰደባቸው ይናገራሉ። አቶ ሊበንጎልቻ የሞያሌ አካባቢ ነዋሪ ናቸው።
ቦካንኩን ቦካ ጉዳሮቤ ታስታዲ ሰገልካ አልከኒ አንሲፓካሳጃ
ከባድ ዝናም ነው የጣለው። ቅዳሜ ከምሽቱ 3 ሰዓት አካባቢ የጀመረ እስከ ቀኑ 6 ሰዓት ነው የዘነበው። አሁንም መንገዶች ተዘጋግተዋል። ከቦር ከዳቤል ወደ ኬንያ ሞያሌ የሚወስዱ መንገዶች ከአገልግሎት ውጪ ሆነዋል። በተጨማሪም የኬንያን ሞያሌንና የኢትዮጵያን ሞያሌ የሚያገናኘው መንገድም ድልድዩ በሞላ ወንዝ በወሰዱ አሁንም ሙሉ አገልግሎት እየሰጠ አይደለም። ዝናቡ ብዙ ነገር ነው ያጠፋው። ወደ 25 የሚሆኑ ፍየሎችና 4 ከብቶች በጎርፍ ተወስደዋል። ቤቶችንም አውድመዋል።
ዝናቡ በተለይ ከሞያሌ 100 ኪሎ ሜትር ርቀት ላይ የምትገኘው ሜጋ የተባለች አንስተኛ መንደር ላይ መጠነኛ ጉዳት አድርሶባታል። አርብቶ አደር ዳደቻ ወራብ የሜጋ ነዋሪ ናቸው። በተለይ ከሜጋ ወደ ሞያሌ የሚወስደው መንገድ ለመስራት ተገድቦ የነበረው ወንዝ ከመጠን በላይ ሞልቶ በንብረታችን ላይ ጉዳት አድርሷል ይላሉ።
ካምፓኒ እንዲ ሀጂ እንዲ የነካፋዳንዲ ሜጋ ሞያሌ ድንጎጀት ዝግጃ
ከሜጋ ሞያሌ የሚወስደውን መንገድ እየሰራ ያለው የህንዱ ጄምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል።
በጣለው ከባድ ዝናብና በተከተለው ጎርፍ ህይወታቸው ያለፈው ሶስት ሰዎች የኢትዮጵያ ዜጎች መሆናቸውን ከኬንያ ቀይ መስቀል የተገኘ መረጃ ይጠቁማል። በጎርፉ ሳቢያም የውሃ ወለድ በሽታዎች እንዳይነሱ ቀይ መስቀል ነዋሪዎቹን እያስጠነቀቀ መሆኑ ተገልጿል። ከወራት በፊት በሞያሌ አካባቢ በተከሰቀሰው የኮሌራ በሽታ ሁለት ሰዎች መሞታቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። @voa አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
ሶራረን ጋቢና ቪኦኤ
ሽረን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
አፍሪካ ወጣት የሰው ኃይል በብዛት ያለባትና የወደፊት የፋብሪካና የሰው ጉልበት ለሚፈልጉ ኩባንያዎች የሥራ ቦታ ትሆናለች የሚል ተስፋ ተጥሎባታል። ይህ ተስፋ በተለይ በወጣቶች ሥራ ፈጠራና የምጣኔ ሀብት እድገት ካልታገዘ ትውልዳዊ ፈተና ይሆናል ሲሉ የምጣኔ ሀብት ባለሙያዎችና የፖሊሲ ቀያሾች ያሳስባሉ። እንዲህ አይነት ስጋቶችን በንግድ ሥራ ፈጠራ ለመስበር ከተሰማሩ አፍሪካዊ ወጣቶች ዛሬ ዙቢ አውንታን እናስተዋውቃችኋለን። በኒውዮርክ የንግድና ምጣኔ ሀብት አዘጋጅ ከሄኖክ ሰማዝጌር ጋር ከዙቢ ጋር ያደረገውን ቆይታ ዝርዝሩን ይዟል።
ዙቢ አውንታ የአይኑ እይታ እጅግ የደከመ ነው። ለመራመድና ነገሮችን ለማየት በመነጽር ተደግፎ ይችላል። በህጋዊ ትርጓሜው ግን ያው ማየት የተሳነው ነው። ዙቢ በተለያዩ ትላልቅ የዩናይትድ ስቴትስ የንግድ ኩባንያዎች ውስጥ ሰርቷል። ለአልካቴል ሉሰንት፣ ጎልድማን ሳክስ የኢንቨስትመንት ባንክና አይቢኤም። በስተመጨረሻ ግን ከቢሮ ሥራ ይልቅ የመረጠው አነስተኛ የንግድ ሥራ መጀመርን ነው። የንግድ ሐሳቡ መነሻ አይኖቹ እንደፈለገው አትኩረው ማየት ሲሳናቸው እንዴት ልቀይረው ሲል ማሰብ ከጀመረ በኋላ ነው። ቲንክ ኤንድ ዙም የተባለ የስልክ አፕና አብረውት የሚሰሩ ሁለት የቴክኖሎጂ ግኝቶችን አጣምሯል። አንደኛው በራስ ላይ የሚጠለቅ ቀጭንና ቀላል ማንበቢያ ነው። EEG reader ይባላል።
This particular EEG reader is able to detect
ይህ EEG ማንበቢያ አእምሯችን ነገሮችን ለማየት ሲያተኩር የሚያስተላልፈውን የኤሌክትሪክ ምልክት የሚያነብ ነው።
EEG ማንበቢያውን ከጉግል ግላስ መነጽር ጋር አጣምሮ ሰዎች በቀጥታ ነገሮችን አቅርበውና አጉልተው ለመመልከት እንዲችሉ ያደርጋል። ባጭሩ
Think and Zoom does is it gives you hands-free visual magnification.
Think and Zoom እጆቻችን ነጻ ሆነው ሩቅና ደቃቅ ነገሮችን በቅርበት ለመመልከት እንድንችል ይረዳናል። ለማየት ወደፈለግነው ነገር በቀጥታ አይኖቻችንን ስንወረውር ለማየት እንደፈለግን ከአእምሮ የኤሌክትሪክ ምልክቶችን ይረዳና ወዲያውኑ ምላሽ ይሰጣል። የጉግል መነጽሩ በቀጥታ ለማየት የፈለግነውን ነገር አጉልቶ ያመጣዋል። ይሄ እንደኔ የአይን ብርሃናቸው በጣም የደከመ ሰዎችን ብቻ ሳይሆን ለሌሎችም ግልጋሎት ሊውል የሚችል ነው።
ዙቢ እነዚህን ሁለት ፈጠራዎች ከስልክም ጋር ያገናኛቸዋል። በጉግል መነጽሩ ላይ የሚታይ አፕም ፈጥሯል። መመልከት፣ ማጉላት፣ መመዝገብ፣ ፎቶ ማንሳት እነዚህን ሁሉ በአይምሮ አዛዥነት እጅ ሳይነካ እንዲሰሩ የሚያደርገውን አፕ የሰራው ራሱ ዙቢ ነው። እንደ ዙቢ ያሉ የፈጠራ ሰዎች የሚያድጉት በሐሳቡና በንግድ እቅዱ ተማምነው ገንዘብ የሚያበድሩ ተቋማትና ግለሰቦች መዋለ ንዋይ ሲያፈሱባቸውም ጭምር ነው። ዙቢ በዚህ ረገድ ፈተናው ብዙ ነው። አንደኛ የፈጠረው አፕ ገንዘብ የማይከፈልበት ነጻ ቢሆንም የሚጠቀምባቸው ቁሳቁሶች የጉግል መነጽሩና ኢጂ ሪደሩ ውድ ስለሆኑ በተለይ ሀብት ለሌላቸው ሰዎች በስፋት አገልግሎት ላይ አይውልም። ሆኖም የንግድ ሥራ ፈጠራ ሰውን ለመርዳት ብቻ ሳይሆን ዓላማው ትርፍ ለማግኘትና የሥራ ዕድል ለመፍጠር ስለሆነ ለዓለም አቀፍ ገበያ በማስተዋወቅ ላይ ይገኛል።
It's as simple as that. Just look, think, and zoom. Introducing Think and Zoom.
በአፍሪካ ዕድሜያቸው ከ15 እስከ 24 የሆነው ሕዝብ ቁጥር 63 ከመቶ ነው። በሥራ ላይ የተሰማራው ኃይል ደግሞ ወደ 33 ከመቶ የሆነ ድርሻ አለው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በሥራ ፈጠራ ከታገዘ ለአፍሪካ ልማት ወሳኝ አምድ እንደሚሆን ባለሙያዎች ያስረዳሉ። በዚህ አይነት እንደ ዙቢና በተለያዩ ዘርፎች የሚፈጠሩ ሁኔታዎችን አካቶ አፍሪካ በየዓመቱ በተለያዩ ዘርፎች 10 ሚሊዮን ሥራዎችን መፍጠር አለባት።
በዚህ ሳምንት የሙዚቃ አንግዳችን ዘሪቱ ከበደ ተሆናለች። ዘሪቱ በቅርቡ ወደ ዋሽንግተን ዲሲ በብሔራዊ የጸሎት ቁርስ ስነ ስርዓት ላይ ፕሬዚዳንት ባራክ ኦባማና ሌሎች ታዋቂ አሜሪካውያንም ዜጎች የተገኙበት ስነ ስርዓት ላይ ተገኝታ ዜማዋን አቅርባለች። ሱራፌል ሽፈራ ወይም ዲጄ ፋትሱ በስቱዲዮ አነጋግሯታል።
ያው ከሚገባይ በላይ በጣም ቆንጅዬና ደስ የሚሉ ብርት ብርት ያሉ ልጆች አሉኝ። ባሌም በጣም ጥሩ አባት ነው እና በጣም የምደሰትበት እና እግዚአብሔርን የማመሰግንበት የህይወቴ ክፍል ነው።
እንደ አሁን ሙዚቀኛና እንደ እናት ያስቸገረች ነገር የለም ለማካሄድ?
ኦፍኮርስ ይቸግራል። እስከ ወዲያኛውም ቀላል ይሆናል ብዬ አላስብም። ምክንያቱም ያው ኃላፊነቶች ናቸው፣ ሁሉም ጥሪዎች ናቸው። ለሁሉም ደግሞ መሰለፍ አለብህ። ስለዚህ በዛ ደግሞ ያለህ ጊዜ ውስን ነው። ሁሉንም ነገር እንደሚገባ አድርጎ ማካሄድ ያው ብዙ ጥበብ ይጠይቃል። ያው እየተማርኩ እየሰለጠንኩ እሄዳለሁ። አሁንም እያደረግኩ ያለሁት እሱን ነው እንጂ እንደ ማንኛውም ሰው በሱ አቅጣጫ ስትራግል አደርጋለሁ።
ሶስት ሙዚቃዎች ተምቻለሁ በቅርብ የተረጋጉ። ፉንጋ የሚላለ በዘመን በጊዜ ነው። ከዛ ደግሞ ሳይፈናንሳ
ልክ ነው።
ማወቅ ፈልጋለሁ ስለ እነሱ ሀሳባቸው።
ፉንጋ በመባል በተለምዶ የሚታወቀው በዋና ስሙ ግን ደግሞ የወንድ ቆንጆ ራሴን የታዘብኩበት አጋጣሚ ነው። አንዳንዴ እኔና ብዙዎች ያው ውጪ በሆነው ነገር ላይ ብዙ ነገር እንመዝናለን። ከዛ የተነሳ ለራሳችንም ሌላን ሰው ብቻ ሳይሆን ራሳችንን የምናስቀምጥበት ቦታ አለ። ሴቶች በተለይ በጣም ቆንጆ የሆነ ወንድ ከልጅነትም ጀምሮ ያው ሲባልም እንሰማለን፣ እንፈራለን፣ ያው እንደማንመጥን እናስባለን። ቺዚ ዜማ ላይ ያለችው ካራክተር ግን የኮንፊደንሷ ልክ አስደንቆኝ ነው። እቺ ሴት በጣም ነው የምትገርመው። ፉንጋ ናት በጣም። እሱ ደግሞ ቆንጆ ነው፣ ግን ሁለቱም የውጭ ነገር ነው። ሁለቱንም አይገልጣቸውም። የእሷ ፉንጋነት፣ የእሱ ቆንጆነት ሁለቱንም አይገልጽም። ስለዚህ እሱ የእሷ ፉንጋነት እንደማያስቸግረው እሷም የእሱ ቆንጆነት አላስቸገራትም። በቃ ሚዛናቸው ደስ አለኝ፣ የሁለቱም የተያዩበትና የተገናኙበት ነገር። ስለዚህ ለእሷ የአድናቆት ተረብ መስሎ ግን በጣም አድናቆት ነው።
ሰው መጀመሪያ ሲያየው ሚስት በጣም ፉንጋ ናት ሲል እንትን ይመስላል
ይመስላል። አዎ ብዙ ሰው እንደሱ ይረዳዋል። ግን ያው የእሷን በራሱ ያላትን እምነትና የእይታዋን የሚዛኗን በጣም ቆንጆነት ነው የሚገልጸው እሱ ዜማ።
ስለ ውስጥ ነው የሚያወራው ዋናው ሀሳብ። በዘመን በጊዜ
አይ ቲንክ ወደ 7 ዓመት አካባቢ ነው ከጻፍኩት። ያኔ ኢየሱስን መከተል ስጀምር ነው እና የመጀመሪያው ሰሞን ላይ የገቡኝ ነገሮች ነበሩ። መጀመሪያ ኢየሱስን ለመከተል ስወስን ራሴን ይዤ እንደምከተለው ነበር ማስበው፣ በመጀመሪያው መረዳቴ ማለት ነው። ምክንያቱም ፋሲኔቲንግ ነው የኢየሱስ ትምህርት፣ ደስ ይላል፣ ይወደዳል ከሱ ጋር ጊዜ ማሳለፍ። ግን ምን ደግሞ እንደሚጠይቅ አልተረዳሁም ነበር። ያንን መረዳት የጀመርኩበት ሰሞን ነው። ኢየሱስን መከተል ራስን መካድ ይጠይቃል። የኔ መንገድ ብሎ የእሱን መንገድ መሄድ አይቻልም። ኢየሱስን መከተል ማለት ደግሞ መንገድ እሱ ነው ብሎ ማመን ነው። ቀላል አይደለም። ያንን ማወቅ ስትመጣ አንተ ዝም ብለህ አልመጣህም። በአንድ ቀን አልተሰራህም። ብዙ ነገር አልፈሃል። ቀለም አለህ፣ እምነት አለህ፣ እይታ አለህ። ብዙ ስለ ራስህ የምትረዳው ነገር አለ። በተለይ አርቲስት ስትሆን ደግሞ ብዙን አስተሳሰብ እየጣልክ የራስህን መንገድ እያየህ ያልተቀደደውን እየቀደድክ ምናምን ነው የምትመጣው እና በዛ ስፍራ ላይ አንተ የምታየው እይታ የተሻለው እይታ አይደለም። ያንተ አስተሳሰብ የተሻለው አስተሳሰብ አይደለም። ያንተ መንገድ ምንም አይሰራም። በቃ ይኸው አስተሳሰብም ጥበብም መንገድም በዚህ ነው። ስለዚህ ራስንም ነገርንም ጉዳይንም መካድ ይጠይቃል የሚለው መረዳት ልክ ሲገባኝ ነው። ሲገባኝ አቺቭ አላረኩትም፣ አሁንም አላረኩትም። በየቀኑ ምን ያህል እንዳልካድኩ ራሴን ነው የምረዳው። ግን ያው ፍቅር ብዬ ለጠራሁት ለሱ ራሴን ቦታ መልቀቅ እንዳለብኝ፣ ምክንያቱም እኔን ይዤ እሱን ልከተል ብል አይሆንም፣ እየሸነገልኩት ነው የምቆየው። እኔን ትቼ እሱን ብከተል ግን ለእኔም ለሰውም ሆናለሁ የሚለው መረዳት ሲገባኝ ነው። አሁንም በየቀኑ የሚሰራልኝ ዘፈን ነው፣ በየቀኑ ይሰራልኛል እና በጣም ወደዋለሁ።
ከቤት ከቤተሰው ከውልደት እድገቴ ከትምህርት ቤት ከ
ከዘሪቱ ጋር ዲጄ ፋትሶ ያደረገው ቆይታ አልተጠናቀቀም። በነገው ምሽት ይዘናት እንቀርባለን። አሁን ወደ መጨረሻው ዘገባ እንለፍ። ኮሎምቢያዊው ቶኒ አኮስታ የጊታር ክር በማምረትና በመሸጥ ነው የሚተዳደረው። በርካታ ገንዘብን ከሽያጩ ካጠራቀመ በኋላ የራሱን ምርት የሚያስተዋውቅበትና የሚሸጥበትን መደብር በማንሃተን ከፍቷል። መስታወት ዝርዝሩን ይዛለች።
ከጎበዝ ጊታር ተጫዋች ጀርባ ሌላ ታላቅ አርቲስት አለ። አንቶኒዮ አኮስታ አንዱ ነው። የሚሰራቸው የጊታር ክሮች በዓለም አቀፍ ደረጃ ባሉ ሙዚቀኞች ምቹና ተወዳጅነትን ያተረፉ ናቸው። የረቂቅ ሙዚቃ ወይም ክላሲካል ሙዚክ ጊታር ተጫዋቾች ብዙውን ጊዜ የሚጠቀሙት የናይለን ክሮችን ነው። ምክንያቱም ለድምጽ ህብር፣ ለጣቶች ፍጥነት እንዲሁም ለድምጽ መጨመርና መቀነስ ምቹ ስለሆኑ። መሰረቱ ደቡብ ስፔን የሆነው የፍላሚንኮ ሙዚቃ የራሱ የሆነ የዳንስና ያዘፋፈን ስልት አለው። ዋናው የፍላሚንኮ መለያው ደግሞ በጊታር የሙዚቃ መሳሪያ ላይ የተመሰረተ መሆኑ ነው። በብዛት በጊታር አጨዋወት ላይ እንደተለመደው የግራ እጅ ጣቶች ፍጥነትን ብቻ ሳይሆን የቀኝ እጅን ልዩ እንቅስቃሴና ፍጥነትን ይፈልጋል። የቶኒ አኮስታ የጊታር ክሮች በእነዚህ ሁለት የሙዚቃ ስልቶች ሙዚቃ ተጫዋቾቹ ዘንድ ተመራጭ ነው። አንቶኒዮ አኮስታ ወይም ቶኒ የክላሲካል ሙዚቀኛ፣ የንግድ ሰው እንዲሁም የክላሲካልና የፍላሚንኮ የጊታር ክር አምራች ነው። ያመረታቸው ክሮች በጥራታቸው በበርካታ ሙዚቀኞች ዘንድ ተወዳጆች ናቸው። ዝነኞቹን የአርጀንቲናውን ጊታር ተጫዋች ጆርግ ሞሬልን እና የስፔናዊው የፍላሚንኮ ሙዚቃ ተጫዋች ፓኮ ዲ ሉሲያን ጨምረው
በዚህ ክፍል ከፍተኛ ጥራትና ዋጋ ያላቸው እስከ 20,000 ዶላር ድረስ የሚሸጡ ጊታሮች ይገኛሉ።
እንደ አውሮፓውያን አቆጣጠር ከ2008 ዓመተ ምህረት በፊት ሉቴር በተባለው የሙዚቃ መሳሪያ አቅራቢ ኮርፖሬሽን በከፍተኛ ደረጃ ሽያጭ ታዋቂ ነበሩ። የቶኒ የጊታር ክር ምርቶች የሽያጭ ገቢው ብቻ በአመት እስከ 2.5 ሚሊዮን ዶላርስ ደርሶ ነበር። በዚያን ጊዜ ከናይለን የተሰራ የጊታር ክር ነበር የሚያመርተው። የተለየ የድምጽ ቃናና ለተጫዋቹ ምቾት የሚሰጥ በመሆኑም ተመራጭ ነበር። በዩናይትድ ስቴትስ ኢኮኖሚ ባዘቀዘቀበት አመታቶችና ገበያ በጠፋበት ጊዜ ቶኒ የማከፋፊያ መደብሮቹን እስከ መሸጥ ደርሶ ነበር።
When the economy went down, people were afraid to spend $10,000 on a guitar, $5,000 on a guitar, so it was understandable.
የምጣኔ ሀብት ይዞታው በወደቀበት ጊዜ ሰዎች $10,000, $5,000 አውጥተው ጊታር መግዛት ይፈሩ ነበር። እውነት ነው። ያን ያህል ገንዘብ ማውጣት ይከብዳል። ታዲያ የጊታር ክር መሸጥ ባለመቋረጡ የክር ማምረት ስራዬ ሳይቋረጥ እንዲቀጥል መልሼ እንዳንሰራራም ረድቶኛል።
30 አመታትን ያስቆጠረው የቶኒ የጊታር ክር ምርት በድጋሚ በብዛትና በጥራት ገበያውን ተቆጣጥሮታል። ድርጅቱ በብዛትና በስፋት ማምረት ይችላል። ነገር ግን በአንድ ጊዜ ብዙ ማምረትን አልፈልግም ይላል ቶኒ።
Money, yes, we all need money and without it we cannot have what we have. That is understood, but let me put this way.
ገንዘብ እርግጥ ነው፣ ገንዘብ የሚጠላ የለም። ያለ ገንዘብም እንዲኖረን የምንመኘውን ሆነ የምንፈልገውን በቀላሉ ማግኘት ያስቸግራል። ሁሉም ሰው የሚረዳው እንደዛ ይመስለኛል። ነገር ግን እኔ ቆይ እንዲህ ልግለጸው፣ እኔ ገንዘብ ብቻውን አይማርከኝም። ሌሎች ሰዎች ለገንዘብ ሲሉ የሚኖሩትን አይነት ህይወት እኔ ምኖር አልፈልግም።
ምርቱ በጥራት እስከተሰራ ድረስ ቶኒ እንዳለው ገንዘብ ይመጣል።
That's what I care the most, you know, that the product is perfect.
ያ ነው እኔን የሚያስጨንቀኝ፣ በጥራት ማምረት።
ትክክለኛ ድምጽና ቃና የሚሰጠውን የጊታር ክር መስራት መቻል ነው የሚያስጨንቀው። ቶኒ እንዳለው ተመራጭ ለመሆን ደግሞ የግል ችሎታና ተሰጥኦን ይጠይቃል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነን። ዝግጅቶቻችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።